ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ረቡዕ ሰኔ 19 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በሀገራችን መግደል፣ ማሰር፣ ማሳደድ እየተባባሰ ሄዷል። አምባገነኖች የህዝብ መብት አፋኝና ነሺ ከሆኑ ዓመታት ተቆጠሩ። የስልጥ ግንኙነት እንኳ በእነሱ ችረታ እንዲሆን አድርገዋል። ይህ የህዝብ ትግል የደረሰበትንና የእነሱን መሸበር የሚያሳይ ነው። የቀረው ክፍፍልን አስወግዶ በአንድነት በኢትዮጵያዊነት አብሮ መነሳትና ዘረኛውን አገዛዝ ወደሚገባው ስፍራ ወደ መቃብሩ መሸኘት ብቻ ነው። ይህንኑ የትግል ስልትና ተሞክሮ በሚመለከት ከዚያ ትውልድ ለዚህ በሚል ርዕስ የቀረበውን የዕለቱን ሀተታ እናስቀድማለን። ከዚያም የቅጥረኞችን አጥፊ እንቅስቃሴ ለመግታት በሚል ርዕስ ከሶስት ዓመታት በፊት በሰኔ ወር 2008 ዓ.ም ቀርቦ የነበረውን ሀተታ እናስከትላለን። በመጨረሻም ወቅታዊ ሁኔታዎችን በሚመለከት በተደረገ ውይይት ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ረቡ በላሊበላ ከተማ የብርጋዴር ጀነራል አሳምነው ጽጌ የቀብር ስነ ስርዓት ሲፈጸም ቁጥሩ እጅግ ከፍተኛ የሆነ ህዝብ ተገኝቷል። ትናንት አመሻሽ ላይ የጀነራሉ አስክሬን ላሊበላ አቅራቢያ በሚገኘው ሺምስታ አውሮፕላን ማረፊያ ሲደርስ የአካባቢው ነዋሪዎች በነቂስ ወጥተው ከተቀበሉ በኋላ አስከሬኑን በፉከራና በሽለላ አጅበው እስከ ማረፊያው ሸኝተዋል ተብሏል። ማታውኑ የጸሎትና የሻማ መብራት መርሃ ግብር ሲያደርጉ ማምሽተዋል። በዛሬው ቀን የጀነራሉ የቀብር ስነ ስርዓት ሲፈጸም የላሊበላና የአካባቢው ገጠር አካባቢ ነዋሪዎች ከሌሎች ወረዳዎች የመጡና የሃይማኖት አባቶች በነቂስ ወጥተው በቦታው በመገኘት የስነ ስርዓቱ አካል ሆነዋል። በተመሳሳይ ሁኔታ ሁለቱ ሟች ጀነራሎች በትግራይ በመቀሌ ከተማ የቀብራቸው ስነ ስርዓት ሲፈጸም እንዲሁም ባለፈው ቅዳሜ በባህር ዳር የተገደሉት ሶስቱ የአዴፓ አመራር አባላት አስከሬኖች በባህር ዳር አሸኛኘት ተደርጎላቸዋል። ባለፈው እሁድ በቤንሻንጉል ጉሙዝ ውስጥ መተከል ዞን ዳንጉር ወረዳ ታጣቂዎች በፈጸሙት ጥቃት 57 ሰዎች የተገደሉ መሆናቸውን የክልሉ ፖሊስ አስታውቋል። በጥቃቱ 17 ሰዎች የአካል ጉዳት የደረሰባቸው መሆኑንና ከ44 ቤቶች በላይ መቃጠላቸውንም ጨምሮ ገልጿል። የፖሊሱ መግለጫ ታጣቂዎቹ ከአማራው አካባቢ የመጡ ናቸው ከማለት ውጪ የሰጠው ማረጋገጫ የለም። አካባቢው በኮማንድ ፖስት የሚተዳደር ቢሆንም ጸጥታውን ለማስከበር አልተቻለም ተብሏል። ባለፈው ቅዳሜ ሰኔ 15 ቀን በባህር ዳርና በአዲስ አበባ በደረሰው ጥቃት እጃቸው አለበት በሚል በአዲስ አበባ ታስረው ከነበሩት መካከል ስድስቱ ረቡ ፍርድ ቤት መቅረባቸው ታውቋል። ግለሰቦቹ በሪሁን አዳነ፣ መርከቡ ኃይሌ፣ ስንታየው ቸኩል፣ ጌዲዮን ወንደፈን፣ ማስተዋል አረጋና ሀየሎን ብራኔ የተባሉ ሲሆን ስንታየው ቸኩልና መርከቡ ኃይሌ የባላደራ ምክር ቤት አመራር አባላት ኢዲዮን ወንደሰን ደግሞ የምክር ቤት አባል እንደሆኑ ይታወቃል። በሪውን አዳነ ጋዜጠኛ ማስተዋል አረጋ መምህር ሲሆኑ የአቶ ሀየሎን ብርሃን የሥራና ሙያ ግን አልታወቀም። አቃቢ ሕጉ አገዛዙ መፈንቅለ መንግስት ከሚለው ጋር በተያያዘ ግለሰቦቹን ሕገ መንግስታዊ ሥርዓትን ለመናድ በሽብር ተግባር መሳተፋቸውን እንደሚጠረጥር ተመናገር ወጪ ሌላ ዝርዝር ማስረጃ ያላቀረበ ሲሆን የ28 ቀናት የምርመራ ጊዜ ጠይቆ በዳኛው ትዕዛዝ ተፈቅዶለታል። ከዚህ በተጨማሪ ባለፈው ቅዳሜ ከብርጋዴር ጄኔራል አሳምነው ጋር በስልክ መነጋገሯን በማህበራዊ ሚዲያ የዘገበችው የአዲስ ፎርቹን ጋዜጠኛና እንዲሁም የአንዳንድ ፖለቲካ ድርጅቶች አባላት ተይዘው መታሰራቸው እየተነገረ ነው። በዛሬውም ቀን የኢንተርኔት እገዳው ተጠናክሮ የቀጠለ ሲሆን በተለይ በአዲስ አበባና በባህር ዳር ከተሞች አሁንም ውጥረት ያለ መሆኑ ይነገራል። ለለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ኢትዮጵያ
የራሱ ወቅታዊ ጉዳይ ያለው ይህን ወዳለፈው ወይም ወደመጪው ያላክ ሊለጋ አይችልም። ጊዜ ያመጣበትን ጉዳይ ጠንቅቆ አውቆና ተረድቦ ሊወጣ መጣር መዋደቅ ይጠበቅበታል። እያንዳንዱ ትውልድ ግዳጁን ሊወጣ ሲጠር ሽንፈትንም ድልንም ሊያገኝ መቻሉም መጠበቅ ያለበት ነው። በትግሉ ሂደት ስህተት ቢፈጸምም የሚያስወግዝና የሚያስኮንን ሊሆን የሚችል አይደለም። ግዳጅን አለመወጣት ነው ከባድ ስህተትና ድክመት። ከትግል ርቆ በግል ኑሮ ተጠምዶ አገር ስታለቅስ አልሰማሁም ማለት ነው ዋናው ኃጢአት። ዛሬ ባለንበት ሁኔታ ማንም ሊክደው የማይችለው አገራችን ኢትዮጵያን ሊያጠፉ የቆረጡ ዘረኞች ስልጣን ላይ መቀመጣቸውን ነው። መቀሌ ከመሸጉት ተምቾች ቢብሱ እንጂ አይተናነሱም። በአንድ ዓመት አጭር ጊዜ በማፈናቀልና በግድያ ወያኔ ሊያስንቁ ችለዋል ወይም ትንሽ ቀርቷቸዋል። ጊዜ ካገኙማ ህዝብንም አገርንም ሊያወድሙ የተሰባሰቡ አረመኔዎች መሆናቸውን ማንም ሊጠራጠር አይገባውም። ህዝብን በተለይም አማራውን ለማጥፋት እያደረጉት ያለው ሁሉ የማይካድ መረጃና ምስክር ነው። የአጼውን አገዛዝ ከጣሪው ትውልድ የዛሬዎቹ ተመክሮ እንዳይቀስሙ ከፍተኛ ትግል የሚያደርጉት ወያኔና ዘረኞች ናቸው። ይህም ነው በጭፍሩ በያፓሬ ዘመቻ ከፋጭ አካሄድ ያደረጋቸው። የዛሬው ከዚያ ጀግና ትውልድ ምን ትምህርት መቅሰም ይችላል? የዚያን ጊዜ የኢትዮጵያ ወጣቶች በጎጥ በሃይማኖት በብሔረሰብ የተከፋፈሉ ሳይሆኑ ሁሉም ጥርት ያሉ ኢትዮጵያዊ ነበሩ። ምንም እንኳ የበሰበሰ ኮክ ከደህናዎቹ መደባለቅ የማይቀርበ ነው፣ ወያኔና ኦነግ አይነት ጠባቦች በውስጥ ለውስጥ በጎጥ ሲደራጁና ግንጠላን በኤርትራው ጀብሃና ሻቢያ ድጋፍ ሲያቀነቅኑ ቢያሴሩም ብዙሃኑ ግን የተደራጁት እንደ ኢትዮጵያዊ ለኢትዮጵያ ነበር። መኢሶንና ኢሕአፓ ራሳቸውን የኢትዮጵያ አሉ እንጂ በጎጥ አልተሰለፉም አልተሸለሸሉም። ይህ ከባድ ትምህርት ነው።
በወያኔ ወጣቶች ተከፋፍለው ዩኒቨርሲቲዎች የጎሳ ግጭትና ግድያ መድረክ መሆናቸውን ታዝበናል። ዛሬም ጠባቦቹ የፈጠሩበት አሰቃቂ ክስተት ነው። ማንነትን ለይቶ ጭፍጨፋ ማካሄድ የወያኔን ዘረኛ ድባብ ገልጦ ያስወገደው ደማቸው ደማችን ነው ብሎ የኦሮሞውን ትግል ደግፎ የተሰለፈው የጎንደር ህዝብና ተከትሎም የህዝብ አንድነት እውን እየሆነ በመምጣቱ ነው። ይህ የህዝብ ህብረት እንጂ የሹሞቹ ሴራ አይደለም ወያኔን ያንኮታኮተው። የወያኔ የአሜሪካ የጡት አባቶች ዛሬ እድል አገኘን ብለው በአማራው ላይ እንደ ሄርማን ኮሄን ዘለፋ የሚደረድሩት ቡችላቸውን ወያኔ ይህ ህዝብ በጋራም ሆነ በነጠራ ታግሎ ለክፍረት ስለዳረገው ነው። ወያኔ አደገኛ እየሆነ የመጣውን የህዝብ ህብረት ለማክሸፍ ትውልድ አማራ ወይም ኦሮሞንን የሚሉ ቀጥረኞቹን በዚህ በዚህ አስተማርቶ ህዝብን እርስ በርስ ሊያናክስ ሙከራውን አጧጧፈ። የቅማንት ኮሚቴን ለምሳሌ ጠቅሷል። በአኛው ህዝብ ላይ ከደቡብ ሱዳን የመጡ ኑዌሮችን ማስተማራቱን ያስታውሷል። ወዘተ ወዘተ። ያፓን እንደ ሀገር አጥፊና ጸረ አማራ አድርገው እንዲወነጅሉ ግዳጅ የተሰጣቸው በድን አንጎሎች በድርጅቱ ላይ እስከ ትላንት የሚነዙት የሐሰት ክስና ባለጌ ውርጅብኝ መሰከር ነው። ሹሞቹ ያው ኢህአዴግና ይህን ዘረኛ ስርዓት በሌላ ይዘት አስቀጣ እንጂ የለውጥ የዴሞክራሲ ኃይል እንዳልሆኑ ከወያኔ ጋር ሰምረው የመጡብን አሁንም የሚመሳጠሩ መሆናቸውን በአደባባይ አሳይተዋል። ፈረንጅ ያስተጋባላቸው የመፈንቅለ መንግስት ጸረ አማራ እንቅስቃሴ ማንን በክብር እንደሚቀሩና ማንን በየጉድጓዱ ማንም ሳይሰማ እንደሚጥሉ ሊያሳየን ችሏል። የሹሞቹ ትብት የተቀበረው ደደሊት መቀሌ ነው። ወያኔን ሲያስነጥሰው ማረብ አቅራቢ ናቸው። ከዚህ የሚሳረር ምንም ማቅ የለም። ከዚያ ትውልድ ይህኛው ሊማር የሚችለው ሌላ ግዙፍ ቁም ነገር ድርጅትን ይመለከታል። ለትግል ድርጅት አያሻም ብሎ ወያኔ በሰጋጆቹ አማካኝነት ሲያሰራጭ ቆይቷል። እነሱ ተበላሽተው ህዝብ ግን ድርጅት አልባ ሆኖ እንዲጋለጥ ዛሬ የሹሞቹ ጥንባ ነፊ የሆኑ የአሜሪካ ነዋሪ ምሁሮችማ አምርሮ መታገል የፋራ ነው ብለው ስልጡን ፖለቲካ ያሉትን እጅ መስጠትን ሊግቱን ሞክረው ነበር። ትግል አለ ድርጅት ከንቱ ነው። መልፈስፈስ ተከትሎ ውድቀት የመጨረሻው እንደሚሆንም ተመክሮ ያስተምረናል። የህብረትና የቅንጅት ተመክሮን ያጤኗል። አደረጃጀቱ ጽኑ አልነበረምና ድርጅት ማፍረስ ተልእኳቸው የሆኑ መሰረታዊ ክፍሎች ሊያፈርሱት ቻሉ። ታሪካዊ ይሆን የነበረውን የሙት ከተማ አድማ ከአሜሪካና እንግሊዝ ኤምባሲ ጋር ተመሳጥረው አኮላሹ። የሚያሳዝነው ዛሬም እነዚህ የህዝብ ትግል ጨዋታዎች ከህዝብ ጎራ ነን ብለው ሲገሸሩ ማየት መገደዳችን ነው። ያ የታገለው ትውልድ የተደራጀ ነበር። በፖለቲካ ድርጅት፣ በሙያ ማህበራት፣ በሁሉም መስክ በነበራቸው ዓላማ ላይ ማንም ዛሬ የመሰለውን ጥያቄ ሊያነሳ መጥቶ ቢሆንም ኢህአፓም መኢሶንም በአንጻራዊ ደረጃ ስምሪታቸው ዝርዝርቅ አልነበረም። ድርጅቶች ነበሩ። ዛሬም ግቡ ግልጽ የሆነና ህዝብ የደገፈው መርሃ ግብር ያላቸው ድርጅቶች መኖራቸው የግድ ነው። ሳይበራከቱ ተባብረውና ተቀናጅተው ቢሆንም ይመረጣል። ድርጅቶቹ የግል ሳይሆን አመራሮች ነበሯቸው። ዛሬ ድርጅት ስንል እገሌ ሆኖ ማላገጫ ሆነናል። በዴሞክራሲያዊና ህዝባዊ መርሃ ግብር ዙሪያ መደራጀት፣ ብቁ አመራርን ሰይሞ ማስተማራት፣ የጋራ አመራርን መርህ ማስቀደም ዛሬም ቢሆን ግልጽልጡን ትቶ በህቡ መደራጀት ወሳኝ ነው። ከዚያ ትውልድ የዛሬው ተምሮ ከተጨባጩ ሁኔታና የትግል መሳሪያዎች ጋር ትግሉን ማካሄድ መቻል አለበት። በዚህ መስክ ያለ ድግመት በጊዜ ካልተወገደ ለጠራት ማመቻቸታችን አይቀሬ ይሆናል። የዚህ ታጋይ ወጣት ትውልድ ለዛሬ ምክሩ ወጣትና ሴቱን ሰፊውን ህዝብ ሰብስቡ አደራጁ የሚል ነው። ትግል የጥቂት ምሁሮች ስምሪትና እንቅስቃሴ አይደለም፣ ሊሆንም አይችልም። ዛሬ በተለይ የፖለቲካውን መድረክ ያጣበቡት ምሁራን የቡከ ምሳሌዎች ሆነው ባሉበት ሰርቶ አደሩን ህዝብ ወጣትና ሴቱን አደራጅቶ ማታገል ያስፈልጋል። ሴቶች ሙሉ ተሳትፎ የማያደርጉበት ትግል ውጤቱ ደካማ ነው። ሴቶች ወዳን ወጣቶች በስፋት በትግሉ ዙሪያ መሰለፍ አለባቸው። ወጣቱ በቆጥ ተከፋፍሎ በጉል ልምዶች ከሽፎ በቁሞት ሁኔታ ውስጥ ከገባ ትግላችን ይደናቀፋል፣ ኢትዮጵያም ትጎዳለች። ወጣቱ በኢትዮጵያዊነት ይደራጅ ዘንድ መዋደቁ የአገራድን ትግላችን አካል መሆን አለበት ማለት ነው። ያይዞም የዛሬው ከያኔው መማር የሚገባው ለኢትዮጵያ ሉዓላዊነት ቀናኢ ሆኖ መገኘትን ነው። ለማንም ባዕድ አለመጎንበስ፣ ለማንም ባለደስ አለመስገድ፣ ለማንም አምባገነን ወድቆ ጫማ አለመሳም፣ በአገር መኩራት፣ ለአገር መኩራት፣ በታሪካችን አለመሸማቀቅና ጭቆናን አጥብቆ መጥላት፣ መቃወም፣ ይህ መንፈስ ያስፈልጋል። ግለኝነትን በሀገር ብሔራዊ መንፈስና መቆርቆር መተካት መቻልም አለብን ማለት ነው። የዚያ ትውልድ መለያ ይህ ነበር። ዛሬ የወያኔ ቅጥረኞች ሸንካላ ምክንያቶችን እየደረደሩ ቢቀጥፉም ኢህአፓ የኢትዮጵያ ሉዓላዊነትን አስቀድሞ ለማንም ባህል ሳይጎነበስ ሆነ አገሩን አሳልፎ ሳይሰጥ ታግሏል። ዛሬ ግን መድረክ ብቅ ሲሉ ነፍሳቸውን አስቀድመው ለፈረንጁም ለአረቡም ዲያብሎስ የሸጡ እየሆኑብን ተቸግረናል። አሊያም መቀሌ የመሸገው ከይሲ ቡድን የገዛቸው ውዳቂዎች ሆነው እየተገኙ ናቸው። የአገር ልጅ የጀግና ያለ ብትል ኢትዮጵያ ማንም ሊፈርድባት አይችልም። የዛሬውን ትውልድ ሩቅ ሳይሄድ ከነበረው ትግል ሙሉ ተመክሮ ከስህተቱም ከድሉም ሊቀስም መቻሉን ተቀብሎ መነሳት አለበት። ያ ትውልድ የሰራውን አሻሽሎ ሊፈጽም የሚችል ትውልድ አለ። ያለፈው ትምህርት ሊሆነው ይችላልና ዛሬም ኢትዮጵያን ሊያኮራት ሊዋደቅላት የሚችል ጀግና ትውልድ አለ። ታሪክም አልዋሸ፣ ወንዴውም አልሸሸ። ለቆራት አገራድን ትግል ተደራጅተን እንነሳ። ኢትዮጵያዊነት ያሸንፋል፣ ወያኔ ያደግ በትግላችን ይወድማል።
አይ ነፍጠኛ አልከኝ። ነፍጠኛ! አዎ ነፍጠኛ! አዎ ነፍጠኛ ነኝ። ነፍጠኛ አልከኝ እኮ ነፍጠኛ! አዎ ነኝ ነፍጠኛ፣ የዳር የድንበሬ ያገሬ ዘመኝ። ከዚያም የነፍጠኞች ልጅ ነኝ፣ ያጥንታቸው ፍላጭ የደማቸው ውጤት፣ ሞቶ ያከበሯት የኢትዮጵያ ባለቤት። በንብጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካቅ የነፍጠኞች ልጅ ነኝ። አራ እንኳን ከባንዶቹ አልተፈጠርኩ ያኔ፣ ሁኔታዬ ነበር ከሃዲው ወያኔ። ነፃነት የማያውቅ ሸክም ወዳድ የኛ፣ በገዛው ይምላል ሲነሳም ሲተኛ። እኔ ልሙት ብሎ ጭራሽ አይነሳም፣ የወራሪን የወራሪን ጫማ ይሻለዋል መሳ። ነፃ ሁና ከሚያይ ውድ እናት አገሩ፣ ለፋሽስቶች ግቢ ዋርድያም ሆነው ኩራትና ክብሩ። ነፃነት የማያውቅ ሸክም ወዳድ የኛ፣ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ። ያዋረደ መስሎት ይለኛል ነፍጠኛ፣ አዎ ነፍጠኛ ነኝ። ሸዋረገድገሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሙ ጦና ዑመር ሰመተ አምረው ብለ ቢፈደድ አዳነሽ ያጃ ካማ ጌሎ ነፍስ ተሸክሞ ተዋክተው አዋክተው ወራሪን አባረው ባስረክቡ አገር በየደረስንበት ውርደት ልብስ ሆነን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አሁ ነፍጠኛ ነኝ ሀብተ ጎርጊስ ደናግዴ ባልቻ አባ ነግሶ እነ አብርሃም ደሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ቡጡሉ ዘራ የደረሰና ጀግናው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በእነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ዕቃ ማጓጓዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባያኖራት ኖሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አዝሎ መቀመጫ ወንበር እነ ሲኞር ሲኞሪታን ጠዋትና ማታ ጭኖ ያጓጉዝ ነበር። እኔ በነፍጥና በንፍጥ ልዩነቱን ሳያውቅ እነሆ ግማሽ ምዕተ ዓመት ከተጣላ ከሀቅ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ይለኛል ታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ ነኝ አዎ ነፍጠኛ
የቅጥረኞችን አጥፊ እንቅስቃሴ ለመግታት የኢትዮጵያ ሕዝብ ትግል ብዙ ጊዜ ሊደናቀፍ የቻለው በራሱ የአደረጃጀት የስልትና የህብረት ድክመት ከመሆኑም በላይ በጠላትና በአዳን ቅጥረኞች በሚደርስበትም ጥቃትና ጉዳት ነው። ቅጥረኞች ሰርጎ ገቦች ሰላዮች አፍራሾች ተሰማርተው በውስጡ ገብተው ምስጥሩን አውቀው ወይነውና ባንዳ ሆነው የሚያደርሱት ጉዳት ቀላል ሆኖ አልተገኘም። የህዝብ ጠላቶች ራሳቸውን መከላከል አለባቸውና ቀውስን ለማምለጥ አስቀድሞ ማጥቃትን እንደ ስልት ይዛሉና በህዝብ ጎራ ተሰራጭተው አደጋ ሳይደርስባቸው አደጋ ለመጣል ይሯሯጣሉ። ገንዘብ አላቸውና በተለይ ድህነት በሰፈነበት ህብረተሰብ ቅጥረኛ ለማግኘት ብዙም አይቸግራቸውም። ይህን በተመለከተ በቅድሚያ ህዝብ ማወቅ ያለበት ይህ የጠላት ስምሪት የግብር ይውጣ ወይም የያዝ ለቀቅ ሳይሆን የቀን ተቀን ስራቸው መሆኑን ነው። በወያኔ የስለላ ተቋም ለምሳሌ የኢሃፓ መምሪያ የተቋቋመው ከዓመታት በፊት ሲሆን በአሁኑ ጊዜ ደግሞ የኦነግ መምሪያ በሚል ታጅቧል። የነዚህ መምሪያ አባላትና ኃላፊዎች ስራ ከጠዋት እስከ ማታ ነው። ትኩረታቸው በተሰጣቸው ድርጅት መላ እንቅስቃሴ ላይ ነው። ምን አሉ? ምን ጻፉ? አባሎቻቸው እንደማን ናቸው? የውስጣቸው ሁኔታ ምን ይመስላል? በውስጣቸው ከተከልናቸው ሰላዮች ምን ዘገባ መጥቷል? ማን ይረዳቸዋል? ያላወቅናቸው አስመስለን አገር እንዲገቡ ከፈቀደላቸው አባሎቻቸው ክትትል ምን መረጃ ተገኝቷል? ከዚህ የሚነጥላቸው ጽሑፍ አሉባልታ ወዘተን በማስተራጨት ደረጃ ምን ተደርጓል? በውስጣቸው ከፈፈል ለማስፋትና አንጃ ለመፍጠር ጥረቱ የት ደርሷል? ምንስ ውጤት አስገኝቷል? ከስልክ ጠለፋ ከኢሜል ግንኙነት ጠለፋስ ምን መረጃ አለ? ወዘተ 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 ባላቸው አቅም ሙሉ ግምገማ ከቀን ተቀን እያደረጉ እንዴትስ እንደሚያጠቁ እቅዶችን ያወጣሉ። በህዝብ ድርጅቶች ውስጥ ሰላዮችና ወሬ አቀባዮችን ምልመላ ትኩረት ሰጥተው የሚወያዩበት ጉዳይም ነው። የስለላው መዋቅር በጀቱ ሰፊ ስለሆነም በህብረተሰቡ መሃል
በልዩ ልዩ ዘርፍ ወሬ አቀባዮችን ጆሮ ጠቢዎችን ማሰማራት ስራቸው ነው አሰማርተዋል። የኩሉ ከውድቀት ከተም የማያድናቸው ቢሆንም እስከዚያው ግን ጉዳት እንዲያደርሱና ጊዜም እንዲገዙ ይረዳቸዋል። ባዳን ተቋሞችም ስራቸው ተመሳሳይ ሲሆን ካላቸው የገንዘብ አቅምና የቴክኖሎጂ ችሎታ በስለላው መስክ ሰፊ እንቅስቃሴ አላቸው ሰፊ ጉዳትንም ያደርሳሉ። በዚህ መስክ ወያኔን ደግፈው የሚጠቅመው ስለላ የሚያካሂዱት አሜሪካ፣ እንግሊዝ፣ እስራኤልና ጀርመን ናቸው። በግንባር ቀደም ደረጃ በአገራቸው ባሉት ኢትዮጵያውያን በተለይም ተቃዋሚዎች ላይ ስለላ ያካሂዳሉ። እስራኤል፣ አሜሪካና እንግሊዝ የወያኔ ሰላዮችንም አሰልጥነዋል። በዓለም አቀፍ ደረጃ ከሚያደርጉት የስለላ እንቅስቃሴ ያገኙአቸውን ወያኔን የሚመለከቱ መረጃዎችን ይሰጧቸዋል። ከሁሉም በላይ ግን ጉዳት የሚያደርሱትና ወያኔን የሚጠቅሙት የራሳቸውን ቅጥፈኞች በህዝብ ጎራ በሽፋን በመትከላቸው ነው። በደርግ ውድቀት የአሜሪካና የእንግሊዝ ቅጥፈኞች ሚና ምን እንደነበር የሚታወስ ነው። የቤተ እስራኤሎችን ወደ እስራኤል መወሰድ በተመለከተ የተጻፉ መጻሕፍት ኦፕሬሽን ሰለሞን አንዱ ነው። የቅጥፈኞቹን ሚና ቆልጭ አድርገው አስቀምጠውት እነዚህም ከሀገር በቃሬዛ እንደወጡና አሁን በተሰጣቸው ክፍያ በአሜሪካ ተንደላቀው እንደሚኖሩ ተጠቅሷል። ትህት ከተገለ ጀምራለሁ ብሎ በአሜሪካ ሲያይ ቀጥታ በቁጥጥር ተቋቁሞ የነበረው ኢፒዲኤ እነ ደረጀ ደሬሳን ያስታውሷል። በአዲስ አበባም በውጭም በሲያይ ትእዛዝ ይህ ቡድን ሲፈጽም የነበረው ጥቃትና ሻጥር እንደከሸፈበትም አይረሳም። በአሰራርና በሚስጥር አያያዝ ድክመቱ አባሎቹ ብቻ ሳይሆን አለቃቸው የሲያይ አባል በደርግ በአዲስ አበባ ተይዘው እሱ ግብረ ሰይል ተፈጽሞበት ሲለቀቅ ሌሎቹ ተረሽነዋል። በዚህ ወቅት በሲአይኤና በሱዳን ወታደራዊ ተቋም አስተባባሪነትና በወያኔና ሻቢያ እርዳታ ወደ ቋራና ጭልጋ ገብቶ የሃፓን ሰራዊት ሊያጠቃ አዳዲስ የቻይና ክላሽንና ሲሚዮኖ ወዘተ ታጥቆ የገባው ኃይል ለወሬ ነጋሪ ጥቂቶች ወደ ሱዳን ሲያመልጡ ብዙ መቶዎቹ ግን እዚያው ሜዳ አልቀዋል። ባንድ በኩል ደርግን በቅጥረኞቹ አማካይነት አዳክመው ለመጣል ሲጥሩ፣ በሌላ በኩል ደግሞ ለቅዳችን እንቅፋት ይሆናሉ ያሏቸውን እነ ይሃፓንም ከወዲሁ ለማዳከምና ለማጥፋት ብዙ ጥረቶችን አድርገዋል። ወያኔና ሻቢያን አሜሪካ፣ እንግሊዝ፣ ኖርዌይ፣ ሱዳን፣ ሳውዲ አረቢያ፣ ሶማሊያ እርዳታ እደድል እንደበቁ የሚታወቅ ነው። የአሜሪካ ምክትል ፕሬዝዳንት ወደ ሞስኮ ተጉዞ ጎርባቾቭ የተባለው ከላሽና ከሃዲ ለደርጉ የመሳሪያ ድጋፍ እንዳይሰጥ ከማድረጉ ባሻገር የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴ እየሰለሉ መረጃ ለነወያኔ አቀብለዋል። ደርግ ከፍተኛ ወታደራዊና የሲቪል ባለስልጣኖችንም ቀደም ሆነ በአዲስም ለባዕድ ስላደረው ያናገዛዝ ለውድቀት ዳርገዋል። በዚያው ልክ ግን አገራችንን ለገንጣዮች አመቻችተው ሰጥተዋል። ታሪክ የተረሳ መስሏቸው እነዚህ አገር አጥፊ የባዕድ ቅጥረኞች በየመድረጉ አገር ወዳድ መስለው ለመቅረብ ቢጥሩ መድረክ ቢያገኙም ዛሬም ስራቸው ለኢትዮጵያ ሳይሆን ለቀጠራቸው መሆኑን ህዝብ ሊዘነጋ ከቶም አይገባም። ወያኔን ለመውጋት በ1980ዎቹ አጋማሽ በምስራቅ አፍሪካና በደቡብ ሱዳን የተደረጉ ጥረቶችን ያከሸፉት አሜሪካና እንግሊዝን በቀጥታ ጣልቃ ገብተው ሊረዱ የተነሱትን አገሮች መሪዎች በማስፈራራት ነው። በደቡብ ሱዳን አማጽያን በተያዘ መሬት አቋርጦ ወደ ኢትዮጵያ ሊገባ የተዘጋጀውን ነጻ አውጪ ጦር እርሾ እንቅስቃሴ ያደናቀፉት አሜሪካና እንግሊዝ በቀጥታ የደቡብ ሱዳን አማጽያንን መሪ ሟቹ ጆን ጋራንግንና የኡጋንዳ መሪ ሙሰቪኒን በማስፈራራት መሆኑ ገና ተገላልጦ ያልቀረበ ታሪክ የመዘገበው ነው። ይህን ዛቻ አስተላላፊ የሆነው የሲአይኤ ረጅም ጊዜ ቅጥረኛ አብዱል አባቦራ በደቡብ ሱዳንና አሁን ደግሞ በዳርፉር ተመሳሳይ ስራ እየሰራ መሆኑ ይታወቃል። የኢትዮጵያ ተቃዋሚዎች ጎራ በቅጥረኞች ተጨናንቋል። ተመክሮና ግንዛቤ በማጠሩ ብዙዎች ቅጥረኞችን ነጻ አውጪዎች ወይም ለአገር ተቆርቋሪዎች ተደርገው ሲወስዱም ይታያሉ። የታሪክ ሚናቸው ሲመረመር ጸረ ኢትዮጵያ የሆኑትን ሁሉ በአገር ክህደትና በነፍስ ግድያም ወንጀል ለፍርድ ማቅረብ የሚገባቸው ሁሉ መሪ ነጻ አውጪ ብለው ማቀፋቸውንም አይተናል። ይህ እንግዲህ ራስን ለጠላት አጋልጦ መስጠት መሆኑ ምንም ጥርጥር የለውም። ስልቱን መጨበጥ ተስኖን እየተጎዳን ነው ማለት ነው። ሁሉም ቅጥረኞች እኮ ወያኔን እየደገፉ አይመጡም። አብዛኛዎቹ ጸረ ወያኔ ሆነው ያዙልቀቁን ብለው ተንደግድገው የሚመጡ ናቸው። ወያኔ ሰርጎ ገቦችና ሰላዮችን ሲያሰለጥን ለሚጠይቋችሁ ተቃዋሚዎች ሁሉ የገንዘብ እርዳታ አድርጉ እኛ በኋላ እንተካላችኋለን። ጸረ ወያኔ ብቻ ሳይሆን ሁሉም ትግሬ ያው ነውና ይውደምን ካፋችሁ አትለዩ ብሎ እንደሆነ በተጨባጭ ከወዲህም ወያኔን እንዲሰርጉ በተላኩ አገር ወዳዶች የተረጋገጠ ነው። የትግል መስኩ ውስብስብ ነውና ይህን ያልተረዱና ያላወቁትን ማሳወቅ ይገባናል። በቀስቀሳው ጦርነት ጊዜ በርካታ የአውሮፓ ቻይናን ደጋፊ ጸረ ሶቪየት ቡድኖች የሞስኮው ተቀጣሪዎች መሆናቸው ኋላ ላይ ተጋልጧል። ዛሬ ትግሬ ገዳይ ብለው ፎካሪዎች ተቃዋሚውን ስም አጥፊዎች፣ ከኔም በላይ ኦሮሞ፣ ከኔም በላይ አማራ ወዘተ የለም ባዮች ሚናቸውና ተልእኳቸው ለጥርጥር ቢገባ ተገቢ ነው። ሾፌራቸው ወያኔ ሊሆን ይችላልና ጽንፈኝነት ጤነኛ አይደለምና። በደርግ ዘመን ኢህአፓ ደርግንም ሌሎችንም ሰርጎ እንደገባባቸው ሁሉ እነሱም ሰላዮችን ሊተክሉበት ጥረዋል። ወያኔም ባዳንም አሁንም ይህን ጥረታቸውን አላቆሙም ማለት አይቻልም። ከይፋው ግብግብ በስተጀርባ የሚካሄደው ትግል ይዘቱን ማወቅ መረዳት አስፈላጊ ነው። ራስን ለመከላከል ህልውናን ለአደጋ ላለማጋለጥ በአፍሪካ በርካታ ራሳቸው ነጻ አውጭ የሚሉ ድርጅቶችን አሜሪካና ምዕራቦችም አቋቁመዋል። የአሜሪካ የረጅም ጊዜ ሰልፋ ከአፓርታይድ ነጮች ከፖርቱጋል ቀኝ ገዢዎች ጋር በመሆኑ የአፍሪካ አገሮችን ነጻነት መቃወም አቋማ ነበር። ማንዴላን ሽብርተኛ ስትል እነ ሉሙምባንም ገላለች። ይህ ልምዳቸው ዛሬም ቀጥሏል። የሶሪያ ተቃዋሚ የተባሉትና ዛሬ አክራሪነታቸው የተጋለጠው ኃይሎች በለንደን እንግሊዝ ተቋቁሞ የነበረው ሬዲዮና ቴሌቪዥን ጣቢያ ለምሳሌ በሚሊዮኖች ዶላር በሲአይኤ ይረዳ እንደነበር ራሷ ሂላሪ ክሊንተን ከዚህ ቀደም አጋልጣለች። ጸረ ጋዳፊ አርበኞች የተባሉትና በምዕራቡ በቀጥታ ሳይቀር የተደገፉት በፈረንሳይ፣ እንግሊዝና አሜሪካ ብቻ ሳይሆን የሳውዲና ቃታርም ቅጥረኞች እንደነበሩ ዛሬ የታወቀ ጉዳይ ነው። በዚህ በኩል ብዙ መረጃን ማቅረብ ይቻላል። ቡድኖችና ድርጅቶች ጸረ ይሄ ወያኔ ነበርን ብለው ስለለፈፉ እውን ለአገር የቆሙ ኃይሎች ናቸው ማለት አይደለም። ድርጅቶች በሚሉት ሳይሆን በድርጊታቸውና ተጨባጭ ስራቸው ነው ሊገመቱ ሊገመገሙ የሚገባቸው። ስንቱ የህዝብ ብቸኛና ግንባር ቀደም ኃይል ነኝ ብሎ ራሱን እንደሚሾም ያየነው ነው። ሚናቸው ግን አመረው ጠላትን ሊታገሉ የሚችሉትን ማደናቀፍ ሊሆን ይችላል። ብዙ ጊዜም ሚናቸው ይህ ነው። የተቃዋሚውን ጎራ በውዥንብር ማመስም ስራቸው ነው። ስለዚህ በፊት ለፊት ከሚታየው በስተጀርባ ያለውን ተጨባጭ ሁኔታ ለማወቅ መጣርና ስለዚህም ሲነገር አይሆንም ከማለት ሊሆን ይችላል ብሎ ነቅቶ ለመመርመር መነሳት ያስፈልጋል ማለት ነው። በኢትዮጵያ ተቃዋሚ ኃይሎች ወይም ጎራ ውስጥ እነማን የሲአይኤ ቅጥረኛን ሚና እንደሚጫወቱ ምስጢር አይደለም። ይህንን ጽሑፋችንን ራሱ ሳይውል ሳያድር ተርጉመው ለቀጣሪዎቻቸው የሚያቀርቡትን እናውቃቸዋለን። በአብዛኛው የኦሮሞ ህዝብ ተቆርቋሪ መስሎ የሻቢያ ባለደሞዝ ቅጥረኛ የነበረውን የሆነውን ማፈሪያ ግለሰብ ያጋለጥ ነው ገና ከወያኔ ገጥሞ ሲዘምትብን ነው። ኢዴፓ የሚባል ቡድን መስራች ነኝ ብሎ ብዙዎችን ያወናበደው ግለሰብ የወያኔ ቅጥረኛ ነው ብለን ባለን መረጃ መሰረት ስናጋልጥ ያልተቀበሉን ብዙዎች ሲሆኑ አቁን ተረድቶ በማጋለጡ ያጀበን ዶክተር ታዬ ወልደ ሰማያት እንደነበርም ይታወሳል። ከኢዴፓም ሆነ ከሌሎች አወዛጋቢ ቡድኖች ጀርባስ ማን አለ? የዚህስ ግለሰብ የረጅም ጊዜ ሚና ጸረ ኢትዮጵያነት ሲጋለጥ ከርሞ እያለ አሁንም ይህን ማፈሪያ አገር ወዳድ ብሎ ለማቅረብ መቀጠሉስ ምን ይባላል? ባለቤቱ ያቀለለውን አሞሌ የሚለውን የሚጠቀስብን አገራችንንም ታጋይ ድርጅቶችንም ለመከላከል ጽኑ ጥረት በማድረግ ፈንታ ጠላቶቿ ሆነው የቆዩትን ለማቀፍና ለማወደስ ዝግጁ ሆነን መገኘታችን ነው። የተቃዋሚ ኃይሎች ጎራ የጽዳት ዘመቻ በማድረግ ራሱን ከቅጥረኞች ከአደናጋሪዎችና ጽንፈኞች ማራቅ መለየት አለበት። ነጋ ጠባ ሲያወናብዱን በጭፍን አመኔታ ከተደናገርንላቸው ከነዱን ካታለሉን ከዘረፉን ከቀለዱብንና ከተጫወቱብን ተወቃሾች እኛው ብቻ ነን። በ97 እንቅስቃሴ ጊዜ በይፋ ወጥቶ ትግሬዎቹን ወደ መጡበት እንመልሳቸዋለን አለ ተብሎ ለወያኔ ቀስቀሳ ጠቀሜታ የሰጠው ግለሰብ ዛሬ ከወያኔ ጋር መሆኑን የማያውቅ አለ? ጽንፈኛ ጸረ ወያኔ አቋም ያዝን የሚሉ ሁሉ ህዝብን እየከፋፈሉና ጥላቻን እያስፋፉ በዋና መልኩ ግን ለወያኔ በእጅ አዙር እያገለገሉ ሊሆን እንደሚችል ወይም መሆኑን መሳት መርሳት የለብንም። ሲነሱና አለን አድመጡን ሲሉ መነሻ ቤንዚን ለጋሽ ወያኔ ራሱ ሊሆን እንደሚችል ማወቅ ያስፈልጋል። ወያኔም ባዳንም የሚሰሩት የሚወገዝ ቢሆንም የሚተበቅ ነው። የስልጣን የጠቀም ጉዳይ ነው። ይህን ተገንዝቦ ጥረታቸውን ለማክሸፍና ለመቋቋም መዋደቅ ደግሞ የአገር ወዳድ ኃይሎች ስራ ስምሪት ይሆናል መሆን አለበት። ታጋዮች ዘረክረክ ካሉ ማንደም ካሞኛቸው ሚስጥራቸው በአደባባይ ከተሰጣ ስለ ትግል ያላቸው ግንዛቤ ደካማና ግልብ ሆኖ ከቀጠለ ለሚደርሰው ጉዳት ተጠያቂ ራሳቸው ብቻ ናቸው። ዛሬ በተለይ በውጭ ሀገር መድረክ ይዘው የሚወራጩትና የሚንጫጩት ሀቀኛ ሀገር ወዳዶች ሳይሆኑ ሚናቸው አሳፋሪ ሆኖና አሁንም የቀጠኝነት ስራ እየሰሩ ያሉታቸው ማለት ነው ይቻላል። ይህ መነገር ያለበት ነው። አሜሪካ በስለላ ተቋሞቹ ያሰለጠናቸው ከስታንፎርድ ከሳንዲጎና ሃርቫርድ ወዘተ አሰልጥኖ ያወጣቸው ልጆቹ ምን ስራ እየሰሩ እንደሆነ ሚስጥር አይደለም። ችግሩ የፖለቲካና የትግል ይዘት ላይ ግንዛቤ እንደ ደሃነ ጸላ በመሳሳቱ በመርከሙ ወንጀለኛና ቅጥረኛ ቢሆኑም አፈጮልዮች ሊያደናግሩ መቻላቸው ነው። ይህ መነገር ብቻ ሳይሆን መታረም ያለበት ነው። አገር ወዳድና ዲሞክራሲያዊ ኃይሎች ሊያብሩ የሚችሉት ይህ ሲደረግና ጋሬጣዎችም ሲወገዱ ብቻ ነው። እርሻን ለቀይጦጣና ለዝንጀሮ ለቆ ምርትን መጠበቅ ስህተት ነው። ጎራችንን ከጥቃት እንጠብቅ፣ ዝግ እንሆንባቸው። ሚስጥራችንን አናዝረክረክ። ለአወናባቾች ጆሮና አመኔታችንን ገንዘባችንንና ድጋፋችንን አንስጥ። ጸረ ወያኔው ትግል ተጠናክሮ ይቀጥል። የዴሞክራሲያዊ ኃይሎች ጸረ ወያኔ ህብረት እውን ይሁን።
ሰላም ጤና ይስጥልኝ የመልከታ ፕሮግራም አድማጮችና ተመልካቾች። እንግዲህ በዛሬ ፕሮግራማችን እኔና ባልደረባይ በተለያዩ ርዕሶች ዙሪያ እንነጋገራለን።
ጤና ይስጥልኝ እንደምትሰነበታችሁ። ዛሬም በአገራችን አንገብጋቢ ጉዳዮችና በተፈጸሙ እና ሊፈጸሙ በታቀዱ ጉዳዮች ላይ ያለንን አስተያየት እንሰጣለን።
እንግዲህ ወንድም አንተ በመታቀው ስባት ነጋ ያባናቸው እንዴ?
ስባት ነጋ ያፋ ነው የሚል ሰው የስባት ነጋ ዘመድ ብቻ ነው መሆን የሚችለው። ሌላ ምንም ማለት አልችልም። ይሄን ያለበት የራሱ ምክንያት አለው ማለት ነው። እና በመጀመሪያ ደረጃ ዋናው የወያኔ መስራችና የጥላቻ አበጋዝ የጥላቻ እስከዛሬ ድረስ እስኪሞት ድረስ አሁንም በስተርጅና ጥምር ጥላቻውን ለኢትዮጵያና ለኢትዮጵያ ህዝብ የሚያሳይ ግለሰብን ያፋ አባል ነበር ማለት ያለውን ግለሰብና ይሄንን ያስተላለፉት ሰዎች የመጨረሻ ዝቃጮች የሚያደርጋቸው ናቸው ብየ ነው ማስበውና ለምን እንደተባለ ራሱ የተናገረው ሰው የሚያቀው አይደለም አመረውን እንዲታከም ብቻ ነው እኔ የምማክረው።
ምናልባት አንተ እሱን ካልክ እኔ መጠይቀው ምክንያቱም ሁሉ ጊዜ ጥያቄ መጠየቅ አለብን በየስላማ ምን ማለት ነው? ይሄን ጥያቄ ለምን ማንሳት አስፈልገ? ፕሮግራሙ በአጠቃላይ ተነስቶ የነበረው በኢትዮጵያ አሁን ቀጣይ ማለትም ይሄ ግለሰብ ስለ ይሃ ምንድነው ስለ ስባት ነጋ ይሃፋነት የሚያወራው በምን አይነት ጉባኤ ላይ ነው? ኢትዮጵያ አሁን ያላት ኮንዲሽን ምን ይመስላል በሚለው ላይ ነው ወይም ደግሞ ኢትዮጵያ ምን ያስፈልጋታል በሚለው ይሄ ሰው በከረንት ኮንዲሽኖች ላይ መናገር ሲገባው ችግሮችን ሁሉ ይሃፋ ላይ ይደፈድፋል። ሲጀመር አቋሙ እና ከዚህ በፊትም የምናቀው መጀመሪያ በጎጠኝነትና በዘረኝነት ሆኖ ነበር። እንደዛ አይነት ሰው በምን አቅሙ ለምንድነው ለ40 አመታት ሲታገል ከነበረ ድርጅት ጋር ይመላለሳል? አንድ እሱ። ሁለተኛ ነገር አጠገቡ ያሉት ሰውዬ ማለትም ሻለቃ ዳዊት ወልደ ጊዮርጊስ የሽግግር መንግስት ብሎ ይናገራሉ። የሽግግር መንግስትን እሳቸው እንደዛ ብለው ሲናገሩ የሽግግር መንግስትን ከዚህ በፊት ያነሳው ማን ነው የሚለውን ጥያቄ ተመልሶ ማያይ ሰውዬ ነው።
እንሳ ሐሳቡ ሲጀምር የማን ነው?
ይሄንን ምንድነው ኢሃፓ ናቸው ስብሃት ብሎ ስብሃት ኢሃፓ ናቸው ብሎ ባጠናበት ምናልባትም እግረ መንገዱን የሽግግር መንግስትን ያመጣው ማን ነው ብሎ ቢያጠና ምናልባት ጥሩ ነበር። እንግዲህ ያለው አጀንዳ ድብቅ አጀንዳ አለው ብለን ግን እናምናለን። ምክንያቱም ከወያኔ ሰዎች ጋር ሰርቷል የሚል ጠረጣሪዎች
በተለይ ከራሱ ከስባት ነጋና በሌላ በኩል ደግሞ ይሄንን ካለ ስባት ነጋ የኢሃፓ ባል ነው ካለ ምናልባት ጊዜ ቢሰጠው መንግስቱ ኃይለ ማርያምም የኢሃፓ ባል ነው በነገራችን ላይ የኦነጉን የኦነግ አማራሮች ራሳቸው የሃፓ አባላት ናቸው ብሏል።
ዳውድ ነው ማለት
ያንን ያለበት ሁኔታ ስላለ መንግስቱ ኃይለ ማርያም ለምን እንዳሰጠው አላቀምና ትንሽ ጊዜ ቢሰጠው እዛ ውስጥም የሚገባ አይነትና ባሁን ባለው ሁኔታ ሁሉም ተንታኝ ሳይሆን ፖለቲካን ለፍላፊ በሆነበት ሰዓት ላይ እንደዛ አይነት ነገሮች የሚያስደንቁ የማይሆንበት ሁኔታ ላይ እንደርሳለን። ምክንያቱም አንዳንዶች ልክ የሚናገሩበት መድረክ ላይ ሲወጡና ማይክሮፎኑን ሲይዙት ልክ ሁሉንም ነገር የተቆጣጣሩ ይመስላቸዋልና አውቃቱም የነሱ በሙሉ በሚል ስለሚመስላቸው ነው። እና ይሄን የተፈናከለ አቋማቸው የሚናገሩበት ሁኔታ ይፈጠርላቸዋል ማለት ነው። እና በስባት ነገር ቁጥጥር ስር የነበረ ግለሰብ ነው ይሄን ይል የነበረው። እንግዲህ በኢትዮጵያ ውስጥ ያለውን ሁኔታ ምንም እንኳን ኦህዴድ የክርስትና ስም አውጥቶ ኦዴፓ ቢልም ኦህዴድ እንደ ኦህዴድነት እየቀጠለ ነው። ኦህዴድን የመሰረተው ደግሞ የምናቀው ወያኔ ነው። ወያኔ ራሱ ህዋሃት የመሰረተው ድርጅት ነው አሁንም በስልጣን ላይ ያለው። አንዳንዶች ተቃዋሚ ከሆኑ ማጥቃት የሚገባቸው ያለውን አገዛዝና ያለውን ሁኔታ ኢትዮጵያ ውስጥ የተፈጠረውን የሥራ አጥ ብዛት ሁኔታ፣ የረሃብ ሁኔታ፣ የመፈናቀል ሁኔታ ሆኖ እያለ ህዝባዊ መንግስት ይመስረት የሽግግር መንግስት ይመስረት ብሎ የሚታገልን ድርጅት ማጥቃት ማለት ያለውን አገዛዝና ወያኔን ከመደገፍ ውጭ ይቆጠር የሚችል አይደለም። ያንተ የምትናገረው በሚዲያ የደረስክበት ህዝብ በሙሉ ብዙ ሰው ሰማህ ማለት ተቀበለህ ማለት አይደለም። ይገምታልና ይሄ ግምት ውስጥ የሚጥል ነውና አንዳንድ ሰዎች ከእንደዚህ አይነት የሰከረ አስተሳሰብ ቢቆጠቡ ጥሩ ነው፣ ራሳቸውንም ከፍ ያደርጋሉ።
እንግዲህ ካለሳው አይቀር መንግስቱ ኃይለማርያም አልክ እንጂ ምናልባት መለስ ዜናዊም የሀፓል ይሆን ይችላል ነበር በእሷ አነጋገር እሱ አይደለም ችግራችን ኦኬ የፈለገ ነገር የሀፓም ይሆኑ አንደኛ እየተነገረው ያለው ርዕስ ከሚወራው ነገር ጋር ፍጹም የማይገናኘው ሰውየው የሚያወራውን የሚያቀማ አንመስረኝ አንድ አንዴ አጽ ንብለ ድንግል ላይ ይዘላል ከዛ በኋላ ደግሞ የሀባ ጋር ይመጣል ከዛ በኋላ ደግሞ ሰባት መጋጋ ሄደ ዙሪያው ድብልቅልቅ ያለ አርኤስ ይዞ ነው የመጣው ምንም እንዳወራ አልገባኝም ለኔ
ባጭሩ ደግሞ በጣም ጥሩ ሁኔታ ነው የመጣው ለምን ሰባት ነገር ሄደ መርሻ ዮሴፍ አለ አይደል መርሻ ዮሴፍ እኮ ያባ ነበር ለምን አይለው ከ11 አመታት በፊት ከርቶ ከወያኔ ጋር ከመለሰ በነበረበት ጊዜ ነው ለዛው አፊዳቪት ፈርሜ ልግባ ብሎ ከርቶ ይወጣ መልእሱ ሰባት ነጋን ያወራል መርሻ ዮሴፍም አሁን የገባውኩ እሱ ነው ቢለው ይሄን ካዲ አንዲያው ይሃፓ መስራች ሳይኖር አልነበረም በቦታው ያልነበረ ግለሰብ ነው መርሻ ዮሴፍ እኮ ይሃፓ ነበር ቢል ኦኬ ነበር ነው ሌሎች ሰዎች እኮ አሉ ግን ለክፋትና ለጥፋት ስታስብ ግን የምታደርጋቸው ነገሮች መልሶ ራስን ጠልፈው የሚጥሉ ነው የሚሆኑት እና በትግል ውስጥ ይሃፓ ብዙ ሰዎች አብረው ይታገሉ የነበሩ አንዳንዶች ትግል በቃኝ ብለው ይወጣሉ በትክክለኛው ራሳቸው በቃ ብለው ይወጣሉ አንዳንዶች ደግሞ ኖ እኔ ከወጣው እኔ ከሞትኩ ሰርድራይቭ ቀን እንደምትለው አህያ እንደ መርሻ አይነቶቹ ደግሞ እኔ ስለሌለሁበት ላፍርሰው ብለው ያብይን ጫማ ስሞ የገቡ ሰዎችም ደግሞ አሉ በመጣው ሁኔታ ስናየው እከሌ ነበረስም ብሎ የፈጠራ ነገራ ሂትለርም ነበር ምናምን ከማለት የሃፓባል ነበር ከማለት በሚፈልገውና የሚያስፈልገውን መነጠፍና ጫማ መሳሙን ቀጥታ ቢያደርጉ ይሄ ሁሉ ይሳካላቸው ነበር
ግን ምናልባት እዚህ ላይ ዋናው አላማቸው ብዬ የማስበው እንደኔ የግላ ስቴት ስባት ነጋ እንደዚህ ነው እንትና እንደዛ ነው የሚለው ነገር ስፔሻሊ የስባት ስባት ነጋ በኢትዮጵያ ህዝብ የተጠላ ሰው ሌሎችም የህዋት ሰዎች ሙሉ ለሙሉ የተጠሉ ሰዎች ናቸው ዛሬ በአንድ ጌታቸው አሰፋ ላይ ሁሉም ሰው አነጣጥሮ እሱ ብቻ የችግር ምንጭና እንትን እንደሆነ ቢናገሩ በአጠቃላይ የሰውየው ንግግር ያስገነዘበኝ ነገር ቢኖር አንድ ኢሃፓ ስራ እየሰራ መሆኑን ሁለተኛ ነገር ደግሞ ኢሃፓን በህዝብ ለማስጠላት እየተሞከረ ያለበት ምክንያቱም ስባት ኢሃፓ ከሆነ በተወሰነ ደረጃ ኢሃፓም ደግሞ የስባትን አቋም ያራምዳል የሚል አይነት ትርክትን ለመፍጠር የፈጠራት ብዬ ነው ማስበው በአጠቃላይ በስነ ስርዓት መጠየቅ ይቻላል ታሪኩን ማወቅ ይቻላል በዛም ጉዳይ ላይ ደግሞ የተለያዩ እይታዎችን ተመልክቶ የራሱን እይታ ማውጣት ይችላል የችግሩ ምንጭ የሚወያዩበት አርእስት የከረንት ሲቹዌሽን ወይም ደግሞ የኢትዮጵያ ዋና ችግር ተብሎ ይያለ ኢሃፓን እንደ ችግር አድርጎ እዛ ቦታ ላይ ማንሳት ለኔ ምንም አልታይ
ፍየል ወዲህ ቀዝምዝም ወዲያ ይላል ያገራችን ሰው
በቃ ግዴ በዚህን ጨርሰው ኦኬ ወደ ቀጣዩ ነገር ስናልፍ እንግዲህ ዋሽንግተን ዲሲ ከዚህ በፊትም አውርተናል ባለፈው ጥይት በተተኮሰ ቁጥር ብዙዎች ይወጡ ነበር አንዳርጋቸው ጥጌ ፈታ የተለያዩ ሰዎች እንደዚህ ደዚህ ሆነዋል ስለነሱ ድምጽ ንጩህ እየተባለ ይወጣ ነበር የኢትዮጵያ ህዝብ ተጎዳ ተቸገረ በሳውዲ ህዝብ ሞተ እየተባለ ብዙ ጊዜ ዋሽንግተን ዲሲ ተጣቧል ሆነም ግን ከቅርብ ጊዜ ወዲህ ይሄንን የሚያዘጋጀው የጋራ ግብረ ኃይል ነው ያለው የዲሲ የጋራ ግብረ ኃይል ድምጹን አጥፍቷል ማለት እንችላለን
ተደምሮ ገብቶ ነበር
አሁን ደግሞ ጥያቄዎች አሉን ብሎ ምንድነው ለኤምባሲው ደብዳቤ እንዳስገባ ከፌስቡክ ገጻቸው ላይ ተመልክተናል በዚህ ጉዳይ ላይ የምትለው አስተካክለህ እስቲ
ተቃውሞ ስናደርግ ሁሉ ጊዜ ተቃውሞችን የምናሰማው ለሱስ አይደለም ተቃውሞችንን የምናሰማው በትክክለኛ የተደረገው የሚፈጸመው ኢሰባዊ ድርጊት እንዲቆም ካሁን ወዲያ ይሄ እንዳይደረግና ዓለም አቀፍ ህብረተሰቡ ይሄንን ተረድቶ ማዕቀብና ተጽዕኖ እንዲያደርግባቸው ነው ከዚህ በፊት የሚደረግ የነበረው። እን እንደዚህ ሰላማዊ ሰልፍ እናደርግባችሁ ነውና እስቲ መልስ ስጡን የሚለው ነገር በጣም አሳፋሪና አስመሳይ የሰዎችን ከዚህ በፊት ያደረጉትን አስተዋጽኦ ገደል የሚከት ሆኖ ነው ያገኘውትና ይሄ ምንን ነው የሚያሳየው? የፖለቲካ ዕውቀትን ግንዛቤ ጥልቀት ነው የሚያሳየው። እና ይሄ ነገር ከሌለ ምንድነው ያለውን ሹም እንደግፈዋለን ነገር ግን እንጠይቀዋለን እንዴት ይባል ነገር የለም ትግል ላይ ትግል ማለት ይሄ ነገር ትክክል አይደለም የጌዲዮ ህዝብ ተፈናቅሏል በአዲስ አበባ ውስጥ የተወሰነ ዘር ከዚህ በፊት የህወሓት የትግራይን የበላይነት አስፍኖ እንደነበረው አሁን ያለው ኦህዴድ ደግሞ በአገዛዙ ላይ የኦሮሞዎችን የበላይነት አምጥቷል
ግን ይቅርታ አድርግልኝ እዚህ ጋር ምን ብለህ ነው የምትጠይቀው አብይ አህመድን ምን አድርግልኝ ብለህ ነው የምትጠይቀው
እንደዚህ አይነት ሰላማዊ ሰልፍ እናደርግብህ ነውና እስቲ ይሄንን ያደረክበት ምክንያት ምንድነው ተብሎ በሚሰጠው መልስ ላይ ተረክቶ ሰላማዊ ሰልፍ አለባደረገ ሌላን ምንም ነገር የለም በመጀመሪያ ደረጃ የሚኖሩት ውጭ ሀገር ነው ውጭ ሀገር እስካሉ ድረስ ይሄ ነገር ይፈጸምልን ብሎ ተቃውሟቸው ማሰማት ነው እንጂ እስቲ ስለዚህ ያንን ነገር ስጡን የሚለው ህዝብ ነው ኢትዮጵያ ውስጥ የሚኖረውና አካባቢ ያለው ህዝብ ነው የሚኖረውና ይሄ ነገር ከማስገመትና የፖለቲካ እንጭጭነትን ከማሳየት ውጭ የሚያንጸባርቀው ምንም ነገር የለም
ሰላማዊ ሰልፍ ሉጣ ብለን ልታስፈቅድ አትችልም ማለትም ሊወለባችሁም ሲጀመር የተፈጸመው ጉዳይ የሚያሳምመህና ይሰባይ ከሆነ the only thing ልታደርግ የምትችለው ሰላማዊ ሰልፍ መውጣት ነው እሱ ብቻ አይደለም ለሌላ ጊዜ ለሌሎች ሁኔታዎች በተለያየ አጋጣሚ ሰልፍ ሲወጣ ኢሰባይ ለሆኑ ነገሮች ሰልፍ ሲደረግ አሁን የማይደረግበት ምክንያት ለኔ ምንም አይታይና ምናልባት የትግል መንገዳቸውን ቢቀይሩ ላለው አንድ ሁለተኛ ነገር ደግሞ መንገዳቸውን ያስተካክሉ ከዚህ በፊት ካንዱ ወገን የተሰማው ነገር በጣም የሚያሳዝን ነገር ነው። ምንድነው የኤምባሲ ውስጥ ገብተን ለኢትዮጵያ ህዝብ ሞብ ጀስቲስ ያስተማር ነው እኛንን ብሎ አዝቆናል።
ያ ነው የፖለቲካ ጥልቀቱን የፖለቲካ ዕውቀታቸውን ጥልቀት የሚያሳይ ፖለቲካ ደረጃ። እኔ ግብረ ኃይሉን አንድ መመክረው ነገር ምንድነው በኤምባሲ ውስጥ የተሰቀለውን የወያኔ ባንዲራ አውርደው የኢትዮጵያን ሰንደቅ ዓላማ ሰቅለው ነበርና እስቲ እሱን ትግል ይጨርሱት መጀመሪያና ከዛ በኋላ ትግላቸውን ይቀጥሉ። እኔ ምክር
እሺ ወደ ቀጣዩ ስናልፍ ኢዜማ ወይም ደግሞ ኢዜማ ፍፋ አረ
ተከከል
እና ኢዜማ ወይም ኢዜማ ፍፋና በ28 አመት ውስጥ ሁለት ጊዜ ያገባው የበክኔል ፕሮፌሰር ምን ልበል
እስቲ ከተለው
እንግዲህ የበክኔሉ ፕሮፌሰር ይቅርታ አድርግልኝ
ተራራ ላይ ወጥቼ አልማለሁ አስባለሁ ያለው
ካብይ የበለጠ ኢትዮጵያዊነት ስሜት የለኝም ማለት
ምን ማለት ነው
አለም አልከባዩ
ኢትዮጵያዊ ነኝ ያለው አብይ ያን ሁሉ ካፈናቀለ ያን ሁሉ ከገደለ
የበክኔል ፕሮፌሰሩ ደግሞ በሺዎች ያፈናቅላል ማለት ነው።
ኢትዮጵያዊ ስለሆነ
በቢሊዮን በሚሊዮን ይቀርታ
ኢትዮጵያዊ ስለሆነ እና ምንም ካንድ ፖለቲካ ውስጥ ይሄን ያህል እድሜን አጥፍቻለሁ በፖለቲካው ላይ ደግሞ እንደዚህ አድርጌያለሁ ያን አድርጌያለሁ ኦፍ ኮርስ በፖለቲካው ላይ ብዙ ነገር አድርጓል ከሃፓ ከርቶ ከወጣ በኋላ እንደገና ተመልሶ ለመለስ ዜናዊ ወዲያውኑ መለስ ዜናዊ ስልጣን እንደያዘ ገብቶ ድጋፉን የሰጠ ከዛ በኋላ ደግሞ የተለያዩ ድርጅቶችን መስርቶ ተመልሶ ደግሞ ስደተኛ ነኝ ብሎ በበጎ ፈቃደኝነት ስደተኛ ሆኖ ውጪ ከወጣ በኋላ ደግሞ የተቃዋሚ ፓርቲዎችን በመቃወም የኢትዮጵያ ጠላት የሆኑ ድርጅቶችን ባለው ሚዲያ ውስጥና በህብረትና በጥምረት
እንደ ኢልፎራ ፈለፈላቸው
ያደረገ ነው እና እንደዛ አይነት ሰው የሚጠበቅ ነው በትክክለኛ ስናየውና እኔ ምንም አልገረመኝም። እስከዛሬ ድረስ ያደረጋቸው ነገሮችም የሚገርሙ አይደሉም። በ77 የነበረው ቅሸት አሁንም አለቀቀው። አሁን ደግሞ በአዲሱ ሹም ምን እንደሚፈልግ ደግሞ እሱ እስኪ ነግረን እንጠብቃለን። የዛን ጊዜ አዲስ አበባ ከተማ ከንቲባ ነበር ይፈልግ የነበረው። አሁን ምን እንደሚፈልግ ራሱ እስኪ ነግረን ድረስ እንጠብቃለን። አንድ ቀን ይነግረናል።
ምናልባት የሰላም አስከባሪ፣
የመከላከያ ሚኒስትር፣ የውጭ ጉዳይ ሚኒስትር
ሊሆን ይችላል
ወይስ የፕሬዝዳንቱ አማካሪ።
እንግዲህ እኔ የብሬክኒሎ ፕሮፌሰር የምንለው እንግዲህ መቼም ከተረዳችሁት አይ ቲንክ ኒውዮርክ ታይምስ ላይ በአንድ ወቅት ተመርቶ ምንድን አስተማሪነቱን ጥሎ ሜዳ የገባ ፕሮፌሰር እያለ ኒውዮርክ ታይምስ ምንድን ነው ከፍ ከፍ ያደረገው ሰው ነው። ወይራስ ግን ከዛ በኋላ ለአንድነትና ለነጻነት ይታገላል የተባለው ግንቦት ሰባት አማራና ትግሬ ለ3000 ዓመታት ነግሶብናል ከዚህ በኋላ የሬዳው ተራ ነው የሚል አይነት አስተሳሰብ ያለው ማለትም ይሄ የድርጅቱ ማኒፌስቶ
ለዲሞክራሲ ሳይሆን በተራ
ማለት አሁን ህወሓት ከገዛ በኋላ ኦዴፓ እንደሚለው ማለት ነው የተራ ጨዋታ እና ከሁሉም ያሳቀኝ ግን ከአብይ የበለጠ ኢትዮጵያዊነት ስሜት የለኝም የሚለው ቀደም እንዳነሳው
ይሁንለት የለውም ማለት ነው። ኢትዮጵያዊነት ስሜት የለውም ማለት ነው።
በባይኖር ደግሞ አይገርም
አይገርም።
ስለ ይሄንንም የምንለው በ97 ቀደም ባነሳው ከካነሳው ሌላ እሱና በየነ ጴጥሮስ ይመስሉኛል
የሙት ከተማ አድማን ያከሸፉት ትክክል።
በሱ ላይ እንግዲህ ምናልባት የ97 በደም ታሪኩን ሊለውጥ የሚችልበት የሙት ከተማ አድማ ታሪኩን ሊለውጥበት የሚችለውን እነዚህ ሰዎች ከመለስ ጋር በመነጋገር የሙት ከተማ አድማን አክሽፈውታል። ምናልባት ዛሬ ላይ ኦዴፓም ሆነ ህወሓት እርስ በርስ እየተቀያየሩ ባልተጫወቱብንም ነበር።
ለዛሬ ያለን ዝግጅት በዚሁ ይጠቃልላል።
እናመሰግናለን። አስተያየቶች ካሏችሁ www.fnota.org በስልክ ቁጥራችን 202-291-4217
በኢሜይል efdpu@aol.com
እንዲሁም ደግሞ በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ በሜሴንጀር ቴክስት ብታደርጉን መላው ፕሮግራማችንን መከታተል ትችላላችሁ። እንዲሁም ለጥያቄዎቻችሁ መልስ እንሰጣለን ማለት ነው። እስከ ሳምንት
ቻው ይክተመ
ሰላም ነው።
Hold on. ለጌታው ሲሮጥ ባለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበቃ